Voice of America.
እንደምን አመሻችሁልኛል የተከበራችሁ አድማጮቼ። ለ14 አመታት በእንግሊዛዊቷ ኮከብ አትሌት ፖላ ራድክሊፍ ተይዞ የቆየው የማራቶን ሬኮርድ ተሰበረ። ኬንያዊቷ ሜሪ ኪታኔ በትላንቱ የለንደን ማራቶን ላይ 41 ሴኮንዶችን አንስታለች። በወንዶቹ ክብረ ወሰኑን በማሻሻል ጭምር ያሸንፋል ተብሎ የተጠበቀው ቀነኒሳ በቀለ ኬንያዊውን ዳንኤል ዋንጂሩን ተከትሎ በሁለተኝነት አጠናቋል። ጥሩነሽ ዲባባም በሴቶቹ ሁለተኛ ሆናለች። በእግር ኳስ የሀገር ውስጥና የውጭ ፕሪሚየር ሊግ ግጥሚያዎችና ውጤቶቻቸውን ይዘናል። አብራችሁን ቆዩ። የትላንቱን የለንደን ማራቶን ዜና ላስቀድም። የሴቶቹን ብቻ የዓለም ሬኮርድ ለ14 ዓመታት ይዛ የቆየችው እንግሊዛዊቷ ፖላ ራድክሊፍ ናት። ትላንት ታዲያ በኬንያዊቷ ሜሪ ኪታኔ ሲሰበር 41 ሴኮንድ ተላጭቶለታል። 2:17:01 ነው አዲሱ ክብረ ወሰን። ይህ በእንዲህ እንዳለ ዳንኤል ዋንጂሩ እርሱም ከኬንያ ነው ቀነኒሳ በቀለን በ9 ሴኮንዶች ቀድሞት በአንደኝነት ጨርሷል። እንግሊዛዊው ዴቪድ ዋየር የአካል ጉዳተኞችን የቢስክሌት ውድድር በድል አጠናቋል። ቀነኒሳ በቀለ በ5ና 10 ሺህ አሁንም የዓለም ክብረ ወሰን እንደያዘ መሆኑ ሲታወቅ እስከ መጨረሻዋ ሴኮንድ ለማሸነፍ ያደረገው ጥረት አስመስግኖታል። ሌላው ኬንያዊ ሯጭ ቤዳን ካሮኪ ሶስተኛ ወጥቷል። ፈይሳ ሌሊሳም ሮጧል። ትላንት በለንደን ማራቶን በርቀት በ12ኝነት ነው ያጠናቀቀው። በሴቶቹ ጥሩነሽ ዲባባና አሰለፈች መርጊያ ናቸው ሁለተኛና ሶስተኛነቱን ስፍራ ተከታትለው በመግባት ያሸነፉት። 2:17:56 እና 2:23:08 ነው ጊዜያቸው። በያንግዡ ቻይና ግማሽ ማራቶን ደግሞ ኢትዮጵያዊው ሙስነት ገረመው ለሶስተኛ ጊዜ በተከታታይ ድል ተቀዳጅቷል። ሙስነት ሶስቴም አንድ አይነት ስትራቴጂ ነው ሲጠቀም የታየው ለማሸነፍ፣ ከቀዳሚዎቹ ጋር መቆየት፣ ከመሃላቸው ተፈትልኮ የወጣውን ማሳደድና በመጨረሻ የፍጥነት ማርሹን አስገብቶ ማምለጥ። የሙስነት ጊዜ 1:56 ሆኗል። ላንጋት ከኬንያ በሽርፍራፊ ሴኮንዶች ተቀድሞ ሁለተኛ፣ የእስያውን ክብረ ወሰን የያዘው ሸሮቤን ሶስተኛ። በሴቶቹ ሁለቱ ጠንካራ ኢትዮጵያ አትሌቶች ስቱሜ አሰፋና አባቤል የሻነ የአንደኛና ሁለተኝነቱን ቦታ ወስደዋል። ዳሪያ ማስሎባ ከኪርጊስታን ሶስተኛ ሆናለች። በያንዡ ማራቶን ትላንት በጠቅላላው 18,000 በ10ና 6.2 ኪሎ ሜትሩ ደግሞ 17,000 ሯጮች ተሳትፈዋል። ወደ አውሮፓ ማድሪድ ማራቶን እንዝለቅ። በትላንቱ 40ኛው የማድሪዱ ሮክ ኤንድ ሮል ማራቶን የወንዶቹን ቦሳዲዳ ከኢትዮጵያ፣ የሴቶቹን ኤሊዛቤት ሩሞኮል ከኬንያ ማሸነፋቸውን እናገኛለን። ቦንሳ 2:10:16 ኤሊዛቤት 2:33:55 ነው ጊዜያቸው። ቦንሳዲዳ በትላንትናው ድሉ ላለፉት 7 ዓመታት በኬንያ አትሌቶች ተይዞ የቆየውን የበላይነት ሰብሯል። ዲዳ በቅርቡ ሙምባይ ማራቶን 2:11:55 መግባቱ ሲታወስ ትላንት የግሉን ፈጣን ጊዜ አሻሽሏል። በሁለተኝነት ተከትሎ የገባውም የኢትዮጵያው አትሌት ነው፣ በለጠ መኮንን ይባላል። የኬንያው ሮናልድ ኮሪር ሶስተኛ። በሴቶቹም አንደኛና ሁለተኛ የወጡት የኬንያ አትሌቶች ናቸው። በዳቱ ሂርፓ ከኢትዮጵያ ሶስተኛ ሆናለች። በመጨረሻም በቪየና ሲቲ ማራቶን በወንዶቹ በአልበርት ኮሪር የተመራው የኬንያ ቡድን ከአንደኛ እስከ አምስተኛ ተከታትሎ ገብቷል። በሴቶቹም የአንደኛና ሁለተኝነቱን ቦታ ወስዷል። ሮዛ ደረጀ ከኢትዮጵያ ሶስተኛ ሆናለች። ረጅሙን የማራቶን ዜና በዚሁ ላብቃ። ለሀገር ውስጥና የውጭ እግር ኳስ ስፖርት ዜና ወደ ገዛኸኝ ጽዮን መስቀል ላሸጋግራችሁ። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። የፋሲካ በዓልን በረፍት ያሳለፈው የኢትዮጵያ ፕሪምየር ሊግ 5ኛ ሳምንት ጨዋታዎቹን ባሳለፍነው ሳምንት አጋማሽ ላይ አከናውኗል። ቅዱስ ጊዮርጊስ ድሬዳዋ ከተማን 5-3 አሸንፎ በ43 ነጥብ ወደ መሪነቱ ሲመለስ፣ ሲዳማ ቡና ወልዳያ ከተማን 2-1 በመርታት 42 ነጥብ ደረጃውን ወደ ሁለተኝነት አሳድጓል። ደደቢት ባቻ ውጤት ነጥብ በመጣሉ ሶስተኛ ነው። ኢትዮጵያ ቡናም ደግሞ 4ኛ ደረጃ ላይ ተቀምጠዋል። ኮከብ ጎል አግቢነቱ ለደደቢቱ ጌታነህ ከበደ በ19 ጎል መሪነቱን አጠናክሮ ሲቀጥል፣ ሳላዲን ሰይድ ከቅዱስ ጊዮርጊስ በ13 ጎል ጌታነህን ተከትሏል። ወደ አውሮፓ ስንሸጋገር የላሊጋው የ33ኛ ሳምንት ጨዋታዎች ትናንትና ከትናንት በስቲያ ተከናውነዋል። በሳንቲያጎ በርናባው ስቴዲየም ትናንት በተደረገው የሪያል ማድሪድ እና ባርሴሎና ሁለተኛ ዙር ግጥሚያቸው ከስፔንም ባለፈ የመላው ዓለምን ትኩረት የሳበ ታላቅ ግጥሚያ ነበር። እንደተጠበቀው ከፍተኛ የመሸናነፍ ፍልሚያም ታይቶበታል። የዓለማችን ታምረኛ ተጫዋች ሊዮኔል ሜሲ በጨዋታው መሪ ተዋናይ ሆኖ ባመሸበት የማይቻል የሚመስለውን እንደሚቻል ያሳየበት የሜሲ ድንቅ ችሎታም ጎልቶ የወጣበት ምሽት ነበር። በዚህ ጨዋታ ለራሱ ሁለተኛውን ጎል በወሳኝ ሰዓት ጨዋታ ሊጠናቀቅ የሰኮንዶች ዕድሜ እየቀረው አግብቶ ባርሴሎናን 3-2 እንዲያሸንፍ ለድል አብቅቷል። በፕሮፌሽናል የጨዋታ ዘመኑም ያስቆጠራቸውን የጎል ብዛት 500 አድርሶታል። በ85ኛው ደቂቃ ጀምስ ሮድሪጊዝ አግብቶ ሪያል ማድሪድን አቻ አድርጎ ባርሳንና ደጋፊዎቹ እንዲያስደነግጥም ተጽዕኖ ፈጣሪው ሜሲ በ92ኛው ደቂቃ ግሩም ድንቅ ግብ በማስቆጠር ባርሳንና ደጋፊዎቹን ታድጓል። ሌሎች ጨዋታዎችም ተካሂደዋል። የሪያል ማድሪድ የረጅም ጊዜ መሪነት በባርሴሎና የጎል ብልጫ ተለቋል። ሁለቱም በኩል 75 ሲገኙ ባርሴሎና 68 ሪያል ማድሪድ 48 ጎል አላቸው። ኮከብ ጎል አግቢነቱን ሊዮኔል ሜሲ በ31 ሲመራ የቡድን ጓደኛው ሉዊስ ሱዋሬዝም 24 ሁለተኛ ሆኖ ይከተለዋል። በእንግሊዝ ፕሪሚየር ሊግ የኤፍኤ ካፕ የማህበረሰብ ዋንጫ የፍጻሜ ተጋጣሚዎች ታውቀዋል። ቼልሲ እና አርሰናል ተጋጣሚዎቻቸውን አሸንፈው በእንግሊዝ ማህበረሰብ የፍጻሜ ዋንጫ መሳተፋቸውን አረጋግጠዋል። በእኔ በኩል ያለው ይሄው ነው። ሰለሞን
አመሰግናለሁ። ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። የምሽቱን ዝግጅት በዚህ እናብቃ። ሳምንት በተመሳሳይ ፕሮግራም እንገናኛለን። እስከዚያው ሰላም፣ ደህና ቆዩ። Yeah.